the voice of America.
በኮንሶ ከልዩ ወረዳነት ወደ ሰገን ዞን መጠቃለላቸውን የተቃወሙ የመንግስት ሰራተኞችና የህብረተሰብ ወኪሎች መሆናቸውን የገለጡ የመንግስት ስራ ያቆሙትና ደሞዝም አልቀበልም ያሉት በራሳቸው ፍላጎት እንደሆነ የደቡብ ክልል መንግስት አስታውቋል። ነዋሪዎችና ወኪሎቻቸው ከ50 ሺህ በላይ ሰዎችን ፊርማ አሰባስበው በህዝብ በተመረጡ 12 የኮሚቴ አባላት ተዋቅረው ከልዩ ወረዳነት ወደ ወረዳ ወርደው በሰገን ዞን ስር እንዲጠቃለሉ መደረጋቸውን ተቃውመው እንዲያውም ኮንሶ ራሱን ችሎ ዞን ሊሆን ይገባዋል በሚል ያነሱት ጥያቄ እስካሁን ተገቢውን ምላሽ አለማግኘቱንና በሰብአዊ መብት ጥሰት እንዳጋለጣቸውም ጭምር ለዝግጅት ክፍላችን ገልጠዋል። በኮንሶ የመንግስት መስሪያ ቤቶች አገልግሎት እንደማይሰጡ፣ ጤና ጣቢያዎችም ጭምር መዘጋታቸውንና ለድሃ ድሃ በመባል የሚታወቀው ፕሮግራም የሚሰጠው የምግብ ዋስትና መቋረጡን ጭምር አመልክተዋል። የክልሉ መንግስት ቃል አቀባይ በበኩላቸው በዞን እንጠቃለል ለሚለው ጥያቄ ተገቢውን ምላሽ መስጠታቸውን ወይም መሰጠቱን ነው የሚገልጡት። መንግስት መስሪያ ቤቶችን አልዘጋም፣ ጥያቄዎች ተቀባይነት ከሌለው አንሰራም ብለው የቀሩት ሰራተኞች ናቸው ይላሉ። ጽዮን ግርማ በጉዳዩ ላይ የህገ መንግስት ባለሙያ አነጋግራ ቀጣዩን ዘገባ አጠናቅራለች።
በደቡብ ክልል ስር ከሚገኙ ወረዳዎች አንዱ የሆነው ኮንሶ ጉዳዩ አሁንም ማወዛገቡን ቀጥሏል። የአሜሪካ ድምጽ ያነጋገራቸው የኮንሶ ነዋሪዎች እንደሚሉት ቀደም ሲል በነበረው አስተዳደር ኮንሶ ልዩ ወረዳ ነበረች። ክልሉ ልዩ ወረዳ ልትሆን አይገባም በሚል ወደ ወረዳ ዝቅ አድርጓታል። ነዋሪዎቹ ደግሞ እንዳውም ዞን ልትሆን አይገባም ሲሉ ተቃውሟቸውን ያቀርባሉ። ለዚህም ከ51,000 በላይ ፊርማ አሰባስበው ጥያቄያቸውን ማቅረባቸውን ይገልጻሉ። የክልሉ የብሔር ብሔረሰቦች ምክር ቤት ጥያቄያችሁ ተገቢ አይደለም፣ መስፈርቱን አታሟሉም ብሏቸዋል። ፊርማውን ወደ 81,000 አሳድገው ለፌዴሬሽን ምክር ቤት ማቅረባቸውንም ገልጸዋል። የዚህም ምላሽ እየጠበቁ መሆኑንም ይናገራሉ። ነዋሪዎቹ እንደሚሉት ይህን ጥያቄ በማቅረባቸው ምክንያት የመንግስት መስሪያ ቤቶች ተዘግተዋል፣ የጤና ጣቢያዎች አገልግሎት መስጠት አቁመዋል፣ ለደሃ ደሃ ይሰጡ የነበሩ የምግብ ዋስትና ፕሮግራሞችም ተዘግተዋል። በአጠቃላይ ኮንሶን በአሁኑ ሰዓት እያስተዳደሯት የሚገኙት ከህዝብ የተመረጡ 23 የኮሚቴ አባላት ናቸው። በመንግስት በኩል እየተደረገ ያለው ከሌላ አካባቢ በመጡ የጸጥታ ኃይሎች ከተማውን መቆጣጠር ብቻ እንደሆነም ይናገራሉ። የደቡብ ክልል መንግስት ቃል አቀባይ ወይዘሪት ሂክማ ከረዲን በዚህ ጉዳይ ላይ ጠይቂያቸው ነበር።
አሁን የመንግስት ስራ ተቋርጧል፣ ልክ ነው። ነገር ግን የመንግስት ስራውን እንዲቋረጥ ያደረገው የክልሉ መንግስት አይደለም። የክልሉ መንግስት መሰራት ያለበት ስራ እንዲሰራ ሁሉ ነገር ኦፕን አድርጓል። ነገር ግን አሁን ላይ ያለው ምንድን ነው? በመዞን የመደራጀት ጥያቄ መልስ ስላላገኘ ብቻ የመንግስትን ስራ አንሰራም ብሎ መውጣቱ ተገቢ አይደለም፣ ትክክል አይደለም። የክልሉ መንግስትም ትክክል እንዳልሆነ ያምናል። ነገር ግን ደግሞ በጉልበት ሳይሆን በገዛ በራሳቸው በጎ ፍቃድ ገብተው እንዲሰሩ አሁንም ክፍት ነው፣ ሁሌም ክፍት ነው የሚሆነው ማለት ነው። መንግስት እንደ መንግስት ስራ እንዲቆም ያደረገበት አግባብ የለም። የጤና ተቋማትም ክፍት ናቸው። እነዚህ የሚንቀሳቀሱ ግብረ ኃይሎች ናቸው ህዝቡ የሚፈልገውን አገልግሎት እንዳያገኙ እያደረጓለት። ይሄ ምንድን ነው? ሄዶ የመንግስት ጤና ተቋም ላይ ሄዶ አገልግሎት ካገኘ በባህላዊ መንገድ ከማህበረሰቡ የማግለል ኢቭን የመንግስት ሰራተኛ ሆኖ የመንግስት ደሞዝ ከወሰደ ትክክል አይደለም። የኮንሶ በዞን የመደራጀት ጥያቄ መልስ ካላገኘ የመንግስት ደሞዝ መብላት የለብህም ብሎ በመንግስት ተቋም የሚሰራውን ሲቪል ሰርቫንት ቀበሌ ላይ ጭምር ያሉ ቤተሰቦችን የማግለል ስራ ነው እየሰሩ ያሉትና ህዝቡን እየጎዱ ነው ያሉት።
ለዚህ ምክንያቱ ደግሞ በኮንሶ ውስጥ የሚንቀሳቀሱ ግብረ ኃይሎች ናቸው በማለት በህዝብ የተመረጥነን የሚለው የኮሚቴውን አባላት ይወቅሳሉ። በህዝብ ተመርጧል ካሉት የኮሚቴ አባላት አንዱ የሆኑት አቶ ገመቹ ገንፌ በባህል ቡድን ተደራጅተዋል የሚለውን የቃል አቀባዋን ሀሳብ አይቀበሉትም። ኮሚቴው የተዋቀረው ከሃይማኖት አባቶች፣ ከመምህራን፣ ከተማሪ፣ ከነጋዴ፣ ከባህል አባቶች፣ ከመንግስት ሰራተኞችና ሌሎች ማህበረሰቡን ከሚወክሉ አካላት እንደሆነም ይገልጻሉ። ምርጫውም የመንግስት ተወካዮች በተገኙበት ህዝብ ፊት በአደባባይ የተደረገ ነው ይላሉ። መንግስት ሰራተኞች መስሪያ ቤት ገብተው ስራ መስራት ያልቻሉት ነጻነት ስለሌላቸው ነው ይላሉ።
ሰራተኛው በመሰረቱ ስራ መስራት የሚችለው የተመቻቸ ሁኔታ የስራ አካባቢ ሲፈጠረለት ነው። ነገር ግን የኮንሶ መስሪያ ቤቶች በሙሉ በልዩ ኃይል ስለተከበቡ ሰራተኞች ደግሞ ሲገቡ እና ሲወጡ ሁል ጊዜ ስለሚያዙ፣ ስለሚደበደቡ፣ ስለሚታሰሩ ከመስራትም አኳያ ነው። ሁለተኛ ደግሞ ስራ የሚገቡ ሰራተኞች ስብሰባ እንዲገቡ ይገደዱና የግድ ጥያቄውን እንድተው የሚገደዱበት ሁኔታ አለ። ስለዚህ ሰራተኛ ስራ ወደ ስራ መግባት ሳይሆን ወደ ስራ እንዲገቡ ነው በወታደር ኃይል ሲገደዱ የነበሩትና በዚህ ምክንያትም ሰራተኛ ስራ መስራት አልቻለም። የድሮ ኃላፊዎች የኮንሶ ህዝብ አሽቀንጥሮ የጣላቸው የማይፈልጋቸው አመራሮች ሴሰኞች ናቸው፣ ሌቦች ናቸው፣ አጭበርባሮች ናቸው፣ አይምሩንም፣ አያስተዳድሩን ብሎ ያላቸው ስለሆነ ህዝቡ ተፍቷቸዋል። እነሱ ግን የግድ ካላሰራን የግድ ካልሰራን የክልሉ አቅጣጫ ነው በሚል ሁኔታ ቢሮ ሙጭጭ አድርጎ ይዞ እየቆለፉ ነው። ከዚህ የተነሳ ስራ ሰራተኛ ስራ መስራት ስላልቻለ ለመልቀቅ ተገዷል ማለት ነው።
የክልሉ ቃል አቀባይ ወይዘሪት ሂክማ የምግብ ዋስትና ተጠቃሚዎችን በተመለከተ መንግስት ያቋረጠው ነገር እንደሌለ ይገልጻሉ።
አንዱ በምግብ ዋስትና ተጠቀፈው ወረዳ ኮንሶ ወረዳ ነው ከክልላችን። በዚህ ሂደት ውስጥ ደግሞ ህብረተሰቡ ያው ማለት በነጻ ሁለት አይነት መልኩ የክፍያ አሰጣጥ ስነስርዓት አለ። በዛ የክፍያ ስነስርዓት ውስጥ በየወሩ የሚከፈል ብር አለ። ይሄንን ብር ህብረተሰቡ ጋር ለመክፈል ሲዩ የመንግስት ሰራተኛው ሄዶ ምክንያቱም ለዝም ብለሽ ወስደሽ ለግለሰብ ምሰጪው ብር አይደለም። ህግና ስርዓቱን ተከትሎ የፋይናንስ ሲስተሙ በሚለው መሰረት ተከትሎ ነው ክፍያ የሚፈጸመው። ቀበሌ ድረስ ገብተው ሊፈጽሙ የገቡ ባለሙያዎችንም ጭምር ነው ያባረሩት። ገንዘቡን በእጃችን ስጡን እንደዛ የሚባል ነገር ደግሞ የለም። በስርዓቱ ከዚህ ቀደም ሲከፈል እንደነበረው ገንዘቡ መከፈል አለበት ነው። ከዚህ አንጻር ደግሞ አይ ገንዘቡን ከወሰድን በዞን የመደራጀት ጥያቄያችን መልስ ላያገኝ ይችላል ብለው ህብረተሰቡ ገንዘብ እንዳይወስድ እያደረጉ ያሉት። በዚህ መልኩ መሰጠት ያለበት ነገር እንዳይሰጣቸው የተደረገበት አግባብ የለም። ዛሬም ይምጡ ገንዘቡ ይከፈለን ይበሉ፣ ነገውኑ ሊከፈል የሚችልበት እድል አለ። አሁንም መክፈል ዛሬም ነገም መክፈል የሚቻልበት እድል አለ።
አቶ ገመቹ ገንፌ የምግብ ዋስትናው የተከለከለው ህዝቡ የዞን ጥያቄውን በማስቀጠሉ ነው ባይ ናቸው።
በአውሮፓ ህብረት ለድሃ ድሃ ተብሎ የሚሰጥ ከማንኛውም የፖለቲካ ጥራር ነጻ የሆነ እርዳታ ነው። ነገር ግን ይሄ እርዳታ ለአመራሮች ስልጠና ተሰጥቶ አመራሮች ወደ ታች ወርዶ ደግሞ ተረጂዎችን የሚመለምሉበት አሰራር ነው ያለው። ይሄ አመራሮች ስብሰባ በተጠሩበት ሰዓት ላይ የክልሉ ምግብ ዋስትና ኃላፊና እነዚህ የህዝቡ የማይፈልጋቸው አመራሮች አንድ ላይ ነው ወደ አዳራሽ የገቡት። ህዝቡ ብሎ ጮ ይውጡልን 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 በሚጮህበት ጊዜ የክልሉ ኃላፊ ምንድን ነው ያላቸው? እነዚህን አመራሮች የማትቀበሉ ከሆነ ደግሞም ጥያቄያቸውን የማትተው ከሆነ ሰብትነቱ ፕሮግራም ይታጠፋል ነው አላቸው። ህዝቡ ደግሞ እኛ በባርነት ስር እየኖር እየተረገጥን የማንፈልጋቸው ሰዎች እንዲመሩ እየተገደድን ሰፍትነቱን ከምንቀበል ቢቀርብን ይሻላል ብሎ ነው አምጥሎ የወጣው። ባለሙያዎችና የሚመለከታቸው አካላት እስከ ክልል ድረስ ለመከራከር ቢሄዱም ኦልሬዲ እናንተ የግድ በነዛ አመራሮች ሌቦችን በሆኑ ሌላም ችግር ቢኖርባቸው በነዛ አመራሮች እንድትቀጥሉ የክልሉ አቅጣጫ ነው። ስለዚህ የማትቀጥሉ ከሆነ ደግሞ በፍጹም ሰፍትነቱ አይሰጣችሁም፣ ፕሮግራሙ ተቋርጧል፣ ለምንፈልገው አካል እንሰጣለን ብሎ ነው የከለከሉት።
ወይዘሪት ሂክማ የኮንሶ ህዝብ በዞን የመደራጀት ጥያቄ የማቅረብ መብት አለው፣ በዛ መሰረት ጥያቄውን አቅርቦ መስፈርቱን ስለማያሟላ ውድቅ ተደርጎበታል። በዚህ መሰረት ህጉን አክብረው በሰገን ዞን ስር ተደራጅተው በወረዳነት መቀጠል አለባቸው፣ ይህ ውሳኔም ተነግሯቸዋል ብለዋል። በሜልበርን ዩኒቨርሲቲ የህገ መንግስት ህግ ምሁሩ ዶክተር ጸጋይ አራርሳ አንድ ወረዳን ወደ ዞን ወይም ወደ ልዩ ወረዳነት የሚያበቃው መስፈርት ምን እንደሆነ ከሀገሪቱ ህግ አኳያ መዝነው እንዲነግሩኝ ጠይቄያቸው ነበር።
ክልል አከላለል መሰረት መስፈርት ያለው ሆኖ ለአካባቢያዊ እና የከተማ መንግስታት አወቃቀር እና አከላለል ምንም ህገ መንግስቱ የሚሰጠው ፍንጭ የለም። ብዙ ጊዜ የኢትዮጵያ ህገ መንግስት እና የኢትዮጵያ ፌዴራል ስርዓት አደረጃጀቱ ገና በጅምር የቀረ ቤት ይመስላል ከምንልበት ምክንያት አንዱ የአካባቢያዊ እና የከተማ ማለትም ሎካል ጋቨርንመንት የዞን የወረዳ የከተማ የመንግስት አወቃቀሮች እንዴት እንደሚደራጁ የሚያብራራ ምንም አይነት ህግ ያለመኖሩ ነው። በአጠቃላይ ኢትዮጵያ ውስጥ የሎካል ጋቨርንመንት ሉ አለመኖሩ ለዚህ ችግር ዳርጎናል ማለት ነው። ይሄ አካሄዱን የሚደነግጉ ሂደቶች የሂደት መስፈርቶች ናቸው። ማለት ጥያቄው በማን ቀረበ፣ እንዴት ቀረበ፣ መች ቀረበ የሚለውን ለማረጋገጥ የህዝብ ጥያቄ እንዲሆን ለምሳሌ 5500 ሰው ያህል በአንድ ቀበሌ ውስጥ የሚኖር በዚህ ያህል አምስት ዓመት ያህል የኖሩ ሰዎች መፈርመው ማስገባት አለባቸው ምናምን የሚሉ አሉ። ይሄን ደግሞ መስፈርት በሚገባ አሟልተዋል። የዛሬ ዓመትም በጣም ብዙ ሺህ ያው ያለው ህዝብ ብዙ አይደለም፣ እዛው ክልል 350 ሺህ ድረስ የሚሆን ነው እዛ ወረዳ ውስጥ። ነገር ግን ከዛ ውስጥ በጣም ብዙ ሺህ ሰዎች አስፈርመው ይሄንንም በህገ መንግስትና ህጋዊ በሆነ መንገድ ጥያቄያቸውን አቅርበዋል። የተሰጣቸው ምላሽ ፖለቲካዊ ስለሆነ ነው ያልተመለሰላቸው እንጂ መስፈርት ያላሟሉት ነገር ስላለ አይደለም። የሂደት መስፈርት አለ እሱን አሟልተዋል። የይዘት መስፈርት ግን የለም። ማንኛውም ብሔር ብሔረሰብና ህዝብ ራስን በወረዳ ይሁን በልዩ ወረዳ ይሁን በዞን ይሁን በክልልነት ይሁን በአገርነት የማስተዳደር መብት ፍጹም የተጠበቀለት ስለሆነ
በአጠቃላይ የክልሉ መንግስትም ሆነ የኮሚቴው አባላት በዞን በመደራጀት ጉዳይ ላይ የተለያየ ሀሳብ ቢኖራቸውም በኮንሶ የመንግስት መስሪያ ቤቶች ዝግ መሆናቸው ላይ ግን ይስማማሉ።